የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 12 2017 ዓ.ም ስርጭታችን ጀመረ። የኢትዮጵያ የስንዴ ምርትን በተመለከተ የሰጠችው መግለጫ ከአሜሪካ እርዳታ መቆም ጋር የተገናኘ አይደለም ሲል የኢትዮጵያ መንግስት አስታውቋል።
በስንዴ ራሳችን እንችለናል፣ ከውጭ ምንም አይነት ምርት አናስገባም ብለን በድፍረት ዛሬ የምንናገረው ንግግር ነገን ታሳቢ ያደረገ መሆን አለበት።
በጉዳዩ ላይ የአሜሪካ ድምፅ ያነጋግራቸው የመጣኔ ሀብት ባለሙያው መሸሻ ዘውዴን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካቷል። እንደምን አምሽታችኋል፣ እንደምን ውላችኋል አድማጮቻችንና ተመልካቾቻችን። ታስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ነው። እስከ ምሽቱ 3 ሰዓት ተኩል ድረስ አብራችሁን ቆዩ። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናጋራችኋለን። እንግዲህ ወልዱ ይጠብቃችኋል።
እንደምናመሻችሁ። ኢትዮጵያና ሶማሊያ የመጀመሪያውን ቴክኒካዊ ውይይት አደረጉ። ከዩክሬን ጋር ያለው ጦርነት መፍትሄ ከማግኘቱ በፊት ሀገራቸው ከአሜሪካ ጋር ያላትን የመተማመን ሁኔታ ማጠናከር እንደሚያስፈልግ ቭላድሚር ፑቲን ማስታወቃቸው፣ የሱዳን የፈጥኖ ድራሽ ኃይል ወታደሮች በነጭ አባይ ግዛት 100 የሚሆኑ ሰዎችን ገደሉ፣ እንዲሁም ቻድ በመቶ የሚቆጠሩ የቦኮ ሐራም ታጣቂዎችን መግደሏን አስታወቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያና የሶማሊያ ከፍተኛ ዲፕሎማቶች በኢትዮጵያና ራስ ገዝ በሆነችው የሶማሌላንድ ግዛት መካከል የተደረገውን ስምምነት ተከትሎ የተፈጠረውን አለመግባባት ለመፍታት የሚያስችል የመጀመሪያ ዙር የቴክኒካዊ ውይይት ማካሄዳቸውን ቱርክ አስታወቀች። ቱርክ በአፍሪካ ቀንድ አገራት መካከል ግጭት ሊቀሰቅስ እንደሚችል በተሰጋው ጉዳይ ስታሸማግል መቆየቷ ይታወሳል። ወደብ አልባዋ ኢትዮጵያ ባለፈው ዓመት ከሶማሌላንድ የባህር ጠረፍ የተወሰነውን የባህር ሰፈር በሊዝ ለመውሰድ የመግባቢያ ሰነድ መፈረሟን ተከትሎ ውጥረት ነግሶ ቆይተዋል። ቱርክ ቀጣይ ዙር ድርድር የፊታችን መጋቢት ወር እንደሚሆን አስታውቃለች። ከዩክሬን ጋር ያለው ጦርነት መፍትሄ ከማግኘቱ በፊት ሀገራቸው ከአሜሪካ ጋር ያላትን የመተማመን ሁኔታ ማጠናከር እንደሚያስፈልግ የሩሲያው ፕሬዚደንት ቭላድሚር ፑቲን ዛሬ አስታውቀዋል። በሳዑዲ አረቢያ አስተናጋጅነት በሩሲያና በአሜሪካ ባለሥልጣናት መካከል የተደረገው ንግግር ውጤት እንዳስደሰታቸው የገለጹት ፑቲን ንግግሩ በዋሽንግተን እና በሞስኮ መካከል ያለውን አጨቃጫቂ ግንኙነት ለማሻሻል የመጀመሪያ እርምጃ እንደሆነ አመልክተዋል። ነገር ግን በአሜሪካ እና በሩሲያ መካከል መተማመን ከሌለ የዩክሬንም ሆነ ሌሎች ችግሮችን ለመቅረፍ አይቻልም ሲሉ አክለዋል። ፑቲን ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር መነጋገር እንደሚሹ አስታውቀው ውጤት እንዳያመጣ ግን ዝግጅት መደረግ አለበት ብለዋል። አድማጮቻችንና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሱዳን ፈጥኖ ደራሽ ኃይል በነጭ አባይ ግዛት በፈጸመው ጥቃት ጨቅላ ሕፃናትን ጨምሮ በመቶዎች የሚቆጠሩ ሲቪሎች መሞታቸውን የሱዳን ባለሥልጣናት እና የመብት ተሟጋች ድርጅቶች ትናንት ማክሰኞ አስታወቁ። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቡድኑ ባለፉት ጥቂት ቀናት ውስጥ ሽንፈት ከደረሰበት በኋላ በአልጊታይና አካባቢ በሚገኙ መንደሮች ውስጥ በሰላማዊ ሰዎች ላይ ያነጣጠረ ጥቃት ፈጽመዋል ብሏል። መግለጫው የሟቾችን ቁጥር 433 አድርሶታል። የሱዳን ዶክተሮች ሰራተኛ ማህበር ቁጥሩን 300 አድርሶታል። በሲቪሎች ላይ የሚፈጸሙ ጥቃቶችን የሚከታተለው የአደጋ ጊዜ ጠበቆች የመብት ተሟጋች ቡድን ትናንት ማክሰኞ በሰጠው መግለጫ ባለፉት 3 ቀናት ውስጥ ሴቶችና ህጻናትን ጨምሮ ከ200 በላይ ሰዎች በፈጥኖ ደራሽ ጥቃቶች መገደላቸውን ጠቅሶ ሌሎች በመቶዎች የሚቆጠሩ ቆስለዋል ብሏል። ቻድ በቦኮ ሐራም ነውጠኞች ላይ ለ4 ወራት ባደረገችው ዘመቻ 300 የሚጠጉ አባላቱን መግደሏን አስታወቀች። ትናንት ማክሰኞ መጠናቀቁ በተገለጸው ዘመቻ 27 የቻድ ሰራዊት አባላት ሕይወታቸውን ማጣታቸውም ታውቋል። ባለፈው ጥቅምት ቦኮ ሐራም 40 የቻድ ጦር አባላትን በካምፓቸው ሳሉ ጥቃት በማድረስ መግደሉን ተከትሎ ነበር የአገሪቱ ፕሬዚደንት መሐማት ኢድሪስ ዴቢ ኢንቶ በቡድኑ ላይ ወታደራዊ ዘመቻ እንዲካሄድ ትእዛዝ ሰጡት። በናይጄሪያ የነበረው ቦኮ ሃራም ባለፉት 10 ዓመታት በቻድ ሐይቅ አካባቢ ወዳሉ ሀገራት ማለትም ቻድ፣ ካሜሩንና ኒጀር በመሰራጨቱ ቻድ በቀጠናው ቦኮ ሃራምና አጋሮችን ከሚፋለሙ ሀገራት አንዷ ሆናለች። በአራቱ ሀገራት 40 ሺህ የሚሆኑ ሰዎች በግጭቱ ሕይወታቸውን እንዳጡም ይነገራል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ ሀብታሙ መራቸው አሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት ከአሜሪካ ድምፅ። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ እየተደመጡ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንሻገር። ኢትዮጵያ በስንዴ ምርት ራሷን መቻሏን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ ለሶስት ወራት የውጭ እርዳታ ለማቆም ካስተላለፈችው ውሳኔ ጋር የተገናኘ አይደለም ሲል የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት በጽሑፍ ለአሜሪካ ድምፅ በሰጠው ምላሽ አሁን ኢትዮጵያ ራሷን የቻለችው በአንድ የምርት አይነት ማለትም በስንዴ መሆኑን አክሎ ገልጿል። በአገሪቱ ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች መኖራቸውም በብሔራዊ ደረጃ የምግብ እጥረት መኖሩን አያሳይም በማለት አብራርተዋል። እስክንድር ፍሬው ቀጣዩን ዘገባ ልኳል።
የጠቅላይ ሚኒስትር ጽህፈት ቤት ትናንት የካቲት 11 ቀን 2017 ዓ.ም ባወጣው መግለጫ ኢትዮጵያ በስንዴ ምርት ራሷን ችላለች በማለት አስታውቋል። ኢትዮጵያ የሀገር ውስጥ ፍላጎትን ለማርካት በዓመት 1 ቢሊዮን ዶላር በሚጠጋ ወጪ ስንዴ ከውጭ ታስገባ እንደነበር የጠቀሰው መግለጫው አሁን ይህንን ማስቀረት መቻሉን ጠቁሟል። ከቅርብ ዓመታት ወዲህ በሀገር ውስጥ ምርት ላይ ከፍተኛ ጭማሪ በመታየቱ ኢትዮጵያ ከውጭ በሚገባ የስንዴ ምርት ላይ ጥገኛ መሆኗ ቀርቷል ሲል አመልክቷል። የኢትዮጵያ መንግስት መግለጫ የወጣው ዩናይትድ ስቴትስ የውጭ እርዳታ ለሶስት ወራት ለማቆም የደረሰችበትን ውሳኔ ካስታወቀች ከጥቂት ሳምንታት በኋላ ነው። በዚህ ጉዳይ ላይ ማብራሪያ የሰጡ የዩናይትድ ስቴትስ ባለስልጣናት ምግብ፣ መድኃኒትና ሌሎች የአጣዳፊ ጊዜ ድጋፎች ከእቀባ ውጭ እንደሆኑ ትዕዛዝ መተላለፉን ግልጽ አድርገዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሕይወት አድን መርሃ ግብሮች ስራቸውን እንዲቀጥሉ ለማድረግ የሚያስችል ጥቅል ማሳሰቢያ መስጠታቸውን ገልጸዋል። ምግብ፣ መድኃኒት ወይም ማንኛውም ሕይወት አድን የሆነ አጣዳፊ አገልግሎት በእቀባው አይካተትም ሲሉም የውጭ ጉዳይ ሚኒስትሩ አስታውቀዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል በጽሑፍ ለአሜሪካ ድምፅ በሰጠው ምላሽ አገሪቱ በስንዴ ምርት ራሷን መቻሏን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ ለሶስት ወራት የውጭ እርዳታ ለማቆም ካስተላለፈችው ውሳኔ ጋር የተገናኘ አለመሆኑን ጠቅሷል። ኢትዮጵያ ይህንን ስኬት በማሳየት በማደግ ላይ ያሉ ሌሎች ሀገራትም ይህንን ራስን የመቻል መንገድ እንዲከተሉ እንደምታነቃቃ ተስፋ እንደምታደርግም አመልክቷል። ጽህፈት ቤቱ በትናንትናው መግለጫው የኢትዮጵያ ዓመታዊ የስንዴ ምርት መጠን እያደገ መምጣቱንም ገልጿል። እንደ አውሮፓውያን አቆጣጠር በ2022-23 የምርት ዘመን ኢትዮጵያ 15.1 ሚሊዮን ቶን ስንዴ እንዳመረተች ጠቁሞ በቀጣዩ ዓመት ደግሞ ወደ 23 ሚሊዮን ቶን ማደጉን ጠቅሷል። ሀገሪቱ በስንዴ ምርት ራሷን ቻለች ማለት ስንዴ ከውጭ መግባቱ ይቆማል ማለት እንዳልሆነ ግን መግለጫው አስረድቷል። በሀገሪቱ ውስጥ የሚሰሩ የሰብአዊ እርዳታ ተቋማት አሁንም ከሀገር ውስጥ ገበያ ስንዴ ከመግዛት ይልቅ ከውጭ ሀገራት ማስገባትን ሊመርጡ እንደሚችሉ ነው የጠቆመው። የሰብአዊ እርዳታ ተቋማት ስንዴና ሌሎች አቅርቦቶችን የሚገዙት ከመንግስት ጋር በመቀናጀት በሀገሪቱ የምግብ ድጋፍ የሚያስፈልጋቸው ዜጎች ለመድረስ ነው። እንደ አውሮፓውያን አቆጣጠር በመጋቢት ወር 2024 ዓ.ም በመንግስትና በዓለም አቀፍ አጋሮች ይፋ የተደረገው የኢትዮጵያ የሰብአዊ ድጋፍ ሰነድ በተፈጥሮና በሰው ሰራሽ ችግሮች ምክንያት በሚሊዮን የሚቆጠሩ ሰዎች ድጋፍ እንደሚጠብቁና ይህንንም ለማሟላት ከ3 ቢሊዮን ዶላር በላይ እንደሚያስፈልግ ይጠቅሳል። ገንዘቡ የተጠየቀው የምግብ እርዳታ የሚያስፈልጋቸውን 10.4 ሚሊዮን ዜጎች ፍላጎት ለማሟላት ጭምር መሆኑን ሰነዱ አመልክቷል። ሀገሪቱ በስንዴ ራሷን መቻሏን ማስታወቋ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ዜጎች መኖራቸውን ከሚጠቅሰው ከዚህ ሰነድ ጋር እንዴት እንደሚጣጣም የተጠየቀው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ማብራሪያ ሰጥቷል። በሀገሪቱ የተከሰቱ ድርቅ፣ ጎርፍና የመሬት መንቀጥቀጥን የመሳሰሉ አደጋዎች የተረጂዎችን ቁጥር እንደሚጨምሩ ጠቅሷል። ፈተናዎቹ ግን ሀገሪቱ በምግብ ራሷን ለመቻል ያላትን ቁርጠኝነት አልቀነሱትም ብሏል። ኢትዮጵያ አሁን ራሷን እንደቻለች የገለጸችው በአንድ የምርት አይነት ማለትም በስንዴ መሆኑንም አስታውሷል። የምግብ ዋስትና አለመረጋገጥን ከሀገራዊ የምግብ እጥረት ጋር አለማደበላለቅ አስፈላጊ መሆኑንም አስታውቋል። ከመቶ ሚሊዮን በላይ ከሆነው የኢትዮጵያ ሕዝብ ውስጥ እርዳታ የሚያስፈልጋቸው ዜጎች አሉ ማለት በምንም መንገድ በአገር አቀፍ ደረጃ የምግብ እጥረት መኖሩን አያስ አያሳይም ብሏል። ዩናይትድ ስቴትስን በመሳሰሉ የበለጸጉ ሀገሮችም በምግብ ድጋፍና በሌሎች እርዳታ ፕሮግራሞች ላይ የሚተማመኑ ሰዎች መኖራቸውን የጠቀሰው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ያ ግን አገራዊ የምግብ እጥረትን አያመለክትም ብሏል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ መሸሻ ዘውዴ የመንግስት መግለጫ የሚያመለክተው ወቅታዊውን የስንዴ ምርት መጠን መሆኑን ጠቅሰዋል። የተገለጸውን የምርት መጠን ቀጣይነት ማረጋገጥ እንደሚያስፈልግ ግን አብራርተዋል።
አሁን ያለው የስንዴ ምርትና አንድ ሰው ደግሞ ስንዴን ምን ያህል ኮንሱም ያደርጋል ወይ ምን ያህል ይጠቀማል የሚለውን ስንሰራው አሁን አገር ውስጥ ተመርቶ ያለው ምርት ያንን ሙሉ በሙሉ መተካት ይችላል። ይሄ ማለት ግን ለሚቀጥሉ 3-4 አመታት ወደፊት አሁን በምንሰራው ልክና መጠን የማንሰራ ከሆነ ዛሬ ያቆምነው ስንዴ ለነገ ዋስትና ላይ ሰጠን ይችላል ማለት ነው። ቀጣይነት ያስፈልጋል። ቀጣይነት ስራ ከሌለው አንድ አመት ስንዴን አመርተህ በስንዴ ከፍተኛ ምርት አግኝተህ ከውጭ የምታስገባውን አቁመህ ለሚቀጥለው አመት ተመሳሳይ የዚህ አካሄድ ማንሄድ ከሆነ በስንዴ ራሳችን እንችለናል፣ ከውጭ ምንም አይነት ምርት አናስገባም ብለን በድፍረት ዛሬ የምንናገረው ንግግር ነገን ታሳቢ ያደረገ መሆን አለበት።
መንግስት ይፋ ያደረገው መረጃ አንድን የምርት አይነት የተመለከተ መሆኑን የጠቀሱት አቶ መሸሻ በስንዴ ራስን መቻል ማለት በአጠቃላይ በምግብ ራስን ከመቻል የተለየ መሆኑን አስታውሰዋል።
መንግስት ያወጣው መግለጫ በምግብ ሙሉ በሙሉ ራሳችንን እንችላለን ሳይሆን የስንዴ አቅርቦት ከውጭ ወደ ሀገር ውስጥ የሚገባውን አቅርቦት በማቋረጥ አቋርጠናል፣ ይሄ ደግሞ ዘንድሮ የተገኘ ምርት አድጋቢ ስለሆነ ያንን አካክሰናል ከሚል አንግል ነው።
ኢትዮጵያ ስንዴ ከውጭ መግዛት ያቆመችው እንደ ሀገሪቱ አቆጣጠር ከ2013 ዓ.ም ጀምሮ መሆኑንም የመንግስት መግለጫ አስረድቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ያስደመጠን ደግሞ እስክንድር ፍሬው ነው። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ቻድ ይወስደናል። ታጣቂዎች ወላጆቿንና ወንድሟን ከገደሉባት በኋላ ገና በለጋ ዕድሜዋ ታናናሽ ወንድሞቿንና እህቶቿን የመንከባከብ ኃላፊነት የወረሰችው የ14 ዓመቷ ጌስማ ጥቃቶቹን በመሸሽ ዳርፉር የሚገኘው ቀያቸውን ጥላ ለመኮብለል ተገዳለች። አሁን ቻድ ውስጥ ባለ የስደተኞች ካምፕ ውስጥ የምትኖረው ጌስማ ቤተሰቧን ምግብ እንዲያገኝ ለማድረግ ለረጅም ሰዓታትም ትሰራለች። ይህ እውነታ በዳርፉር አሰቃቂ ጥቃት ከቀያቸው የተፈናቀሉ አያሌ ታዳጊ ልጆች እጣ ፈንታ ሆኗል። ሄንሪ ዊልኪንስ በዚህ ጉዳይ ላይ ያደረሰንን ዘገባ አሉላ ከበደ አቀናብሮታል።
የ14 ዓመቷ ታዳጊ ገስማ ቻድን ከሱዳኗ የዳርፉር ግዛት ጋር ከሚያዋስነው ድንበር አቅራቢያ ከሚገኘው ከዚህ የስደተኞች መጠለያ ከደረሰች 2 ዓመት ሞላት። አካባቢያቸውን የወረሩ የአረብ ጎሳ አባላት የሆኑ ታጣቂዎች ወላጅ እናቷን፣ አባቷንና ወንድሟን ከገደሉ በኋላ ዳርፉርን ለቃ መኮብለሏን ትናገራለች። የአሜሪካ ድምፅ ማንነቷን ይፋ ለማድረግ የአባቷን ስም ከመጠቀም ተቆጥቧል።
ታናሽ ወንድሜን ገደሉት፣ ከዚያ በኋላ ይዘው ለቀቁኝ። እየተጓጓዝን በነበረበት ወቅት በርካታ የተገደሉ ሰዎችን ከመንገዳችን ላይ አይቻለሁ።
ጋስማ ወደ ቻድ የተጓዘችው ከታናናሽ ወንድሞቿና እህቶቿ እንዲሁም ከእንጀራ አባቷ ጋር ብቻ ሆና ነበር። በአሁኑም ወቅት እዚህ አድሬ ከተባለችው ከተማ ውስጥ ከሚገኝ ምግብ ቤት ምግብ ማብሰያ ክፍል ውስጥ ምግብ በማዘገጃጀትና መስተንግዶ ታግዛለች።
ልብስ አጥባለሁ፣ እንዲሁም የቤት እቃዎችን ማጸዳለሁ። ይህ ስራዬ ነው። የማገኘውን ገንዘብ ምግብ እንድንገዛበት ለቤተሰብ ይሰጣለሁ።
ስራ አጥ የሆነውን የእንጀራ አባቷን ጨምሮ ቤተሰቧን የሚያስተዳድረውን ገቢ በብቸኝነት የምታመጣው እርሷ መሆኗንም ትናገራለች። አድሬ ውስጥ ያሉ የማህበራዊ ጉዳይ ሰራተኞች ለአሜሪካ ድምፅ እንደገለጹት እንደ ጌስማ ያሉ በአስራዎቹ የዕድሜ ክልል ውስጥ የሚገኙ በአካባቢው በሚገኙ የምሽት መዝናኛ ስፍራዎች የሚሰሩ ልጃገረዶች በአሰሪዎቻቸውና በደንበኞቻቸው ጥቃት ይደርስባቸዋል። አድሬ ውስጥ የሕፃናት ጉልበት ብዝበዛ ዋነኛው ችግር መሆኑን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አመልክቷል። ፍራንቼስካ ካዛቶ በቻድ የዩኒሴፍ ቢሮ የሕፃናት እንክብካቤና ከለላ ፕሮግራም ዋና ኃላፊ ናቸው።
ይህን በተመለከተ ትክክለኛ አሃዛዊ መረጃ ማግኘት በጣም ያዳግታል። ይሁን እንጂ አስፈላጊና ትልቅ ጉዳይ ነው።
ቁጥራቸው የበዛ ሕፃናት የጭቃ ጡብ ሲያበጁና በአድሬ ዙሪያ ባሉ ገበያዎች በተለያዩ የሥራ አይነቶች ተሰማርተው ይታያሉ። እንደ ካዛቱም ገለጣ ልጆቹ ያለ እድሜያቸው ስራ በሚሰሩበት ወቅት ራሳቸውን ላደጋ ማጋለጥ ብቻ ሳይሆን ከትምህርት ገበታቸው ይስተጓጉላሉ፣ ከሁሉም በላይ ደግሞ የልጅነት ጊዜያቸውን ይነጠቃሉ። ካዛቱ አክለውም ተንከባካቢ ሳይኖራቸው ወደ ስደት ካምፕ የሚመጡት ህፃናት በተለይ ለበረታ ጉልበት ብዝበዛ የተጋለጡ ናቸው ይላሉ።
አብዛኞቹ ህፃናት ከዚያ የደረሱት እንክብካቤ የሚያደርግ አንድም ወላጅ ወይም ደግሞ ሌላ አዋቂ ዘመድ ሳይኖራቸው ብቻቸውን ተጉዘው ነው።
ጌስማ ዳርፉር ሳሉ ከጓደኞቿ ጋር ትጫወት የነበረበት ጊዜ ተመልሶ እንዲመጣ እንደምትመኝ ትናገራለች።
ጓደኞቼ ተገድለዋል፣ ሶስት ነበሩ። አንድ ላይ ሆነን ነበር ዘወትር ወደ ትምህርት ቤት የምንሄደው።
ከምትወዳቸው ሰዎች መካከል ብዙዎቹ በህይወት በሌሉበትና ታናናሽ ወንድሞቿንና እህቶቿን የመመገብ ኃላፊነት በታዳጊ ጫንቃዋ ላይ በወደቀበት የቀድሞ አይነት ጤናማ ሁኔታ የመመለሱ ተስፋ ግን በእጅጉ የመነመነ ነው።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የትራምፕ አስተዳደር ዩክሬንን በሚመለከት ዩናይትድ ስቴትስና ሩሲያ ሳውዲ አረቢያ ውስጥ ያደረጉትን ንግግር አድንቋል። ዩክሬን በንግግሩ አልተሳተፈችም። ተፋላሚዎቹን ወገኖች በተናጠል በሁለት የዲፕሎማሲ መስመሮች ማነጋገር ባለፉት ሶስት ዓመታት አውሮፓን ያመሰውን ጦርነት ለማስቆም የመጀመሪያ ቁልፍ እርምጃ መሆኑን ትናንት ዋይት ሀውስ አመልክቷል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፖል ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች።
የዩክሬኑን ጭካኔ የተመላበት ጦርነት ለማስቆም በታለመው በትናንቱ የሪያዱ ንግግር የዋሽንግተንና የሞስኮ ባለስልጣናት የተሳተፉ ሲሆን ኪየቭ ግን አልተገኘችም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት ሁለቱ ወገኖች የኤምባሲ አባላትን መመደብና ከፍተኛ የሰላም ድርድር ተሳታፊ ቡድኖችን በማሰናዳት ዙሪያ በስፋት ተስማምተዋል። ፕሬዚደንት ትራምፕም ፍሎሪዳ በሚገኘው የማራላጎ መኖሪያቸው በሰጡት ቃል ስለ ንግግሩ ስኬት ያላቸውን ተስፋ ገልጸዋል። ዩክሬን ባለመጋበዟ የቀረቡ ትችቶችንም ተከላክለዋል።
ይህንን ጦርነት ለማስቆም አቅሙ ያለኝ ይመስለኛል። ደግሞም በጥሩ ሁኔታ እየተራመደ ነው። ነገር ግን እኛ አልተጋበዝንም መባሉን ዛሬ ሰማሁ። እንግዲህ ሶስት ዓመት ሙሉ ተጋብዛችሁ ነበር። በሶስት ዓመት ውስጥ ጦርነቱን ማቆም ነበረባችሁ። ቀድሞውንም መጀመር አልነበረባችሁም። ስምምነት ላይ መድረስ ትችሉ ነበር።
በማስከተልም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የህዝብ ድጋፋቸው መጠን ጦርነቱ በተጀመረበት ጊዜ ከነበረበት ከፍተኛ ደረጃ ማሽቆልቆሉን የድርድሩን አስፈላጊነት በሚጠቁም መልኩ አንስተዋል።
ድርድሩ ጠረጴዛ ላይ መቀመጥ ከፈለጉ ዩክሬን ህዝብ ምርጫ ካካሄድን እኮ ብዙ ጊዜ ሆነን ማለት የለበትም እንዴ ሊባልም ይችላል እኮ። ይህ ሩሲያ የምትለው አይደለም፣ እኔ ነኝ ያነሳሁት። እኔና ሌሎች ብዙ አገሮች።
ዜሌንስኪ በበኩላቸው በሚደረጉ በማናቸውም ውይይቶች እሳቸውም እንዲሁም የአውሮፓ ህብረትና ቱርክ መካፈል እንደሚገባቸው አንካራ ላይ ሆነው ተናግረዋል።
ዩክሬንም ቀጠናችንንም አውሮፓንም በተመለከተ ጦርነቱን ለማስቆም የሚደረግ ማናቸውም ድርድር በሩሲያ ወረራ በተጎዱት በዋናዎቹ ወገኖች ጀርባ መካሄድ እንደሌለበት የማምንበት ጉዳይ ነው።
የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው የውይይቱን ጠረጴዛ ማስፋት አያስፈልግም በማለት ሀሳቡን ውድቅ አድርገዋል።
የአውሮፓውያኑ ፍልስፍና የትም አልሄደም። ስለዚህ ድርድሩ ጠረጴዛ ላይ ምን እንደሚያደርጉ አላውቅም። የሚፈልጉት ጦርነቱን የሚያቆም ብለው የማታለያ ሀሳቦችን በማቅረብ እንደ ልማዳቸው እንደ ተፈጥሯዊ ባህሪያቸው ጦርነቱን ለመቀጠል ከሆነ ለምንድን ነው ሁሉንስ ቢሆን የምንጋብዛቸው?
ተንታኞችም ኪቭና ሞስኮ ምን ያህል የሰፋ የአቋም ልዩነት እንዳላቸው ሲታሰብ ላቭሮቭ ያሉት የተወሰነ ምክንያታዊነት እንዳለው ነው የሚናገሩት። ፍሬድ ኬገን በአሜሪካን ኢንተርፕራይዝ ኢንስቲትዩት በሚባለው የፖሊሲ ጥናት ተቋም ተንታኝ ናቸው።
there's a little bit of overwroughtness about how the Ukrainians are being cut.
Ukrainawian Riyad indaygenu yetederegebet mengedna lelawum neger tinish kemetan yallefe imeslenyal hunetaw beteklallaw gilts aidellem ለየብቻ ዲፕሎማሲ መስበር ከፍቶ መስራቱ እርግጥ የሚፈልገውን ትልቁ ጥይት ላይመጣ ይችላል ግን በወገኖቹ መካከል ያለው ልዩነት ምን ያህል ሰፊ እንደሆነ ሲታሰብ መጥፎ አይደለም።
ፕሬዝዳንት ትራምፕ በድርድሩ ስለሚያካትቷቸው ስላንዳንዶቹ ነጥቦች በይፋ ተናግረዋል። ይህን የሚተቹ ተንታኞች አሉ። በውጭ ግንኙነቶች ካውንስል ከፍተኛ አባል የሆኑት ቻርልስ ካፕቻን
Trump has spoken openly about some of his terms which some analysts question.
The one criticism that I would levy
በትራምፕ አስተዳደር ላይ የምሰጠው አንድ ትችት ቢኖረኝ ድርድሩ በደንብ ከመጀመሩ በፊት አንስቶ ከመጠን በላይ ስለመደራደር ያነጥቦች በይፋ ተናገረ። የዩናይትድ ስቴትስ ወታደሮች አይላኩም የኔቶ አባልነት ጉዳይ አይገባም ማለት ይሄ ከፈረሱ በፊት ጋሪውን ማስቀደም ሆነ ምክንያቱም የምንፈልገው ግድያውን የሚያስቆም ስምምነት ላይ እንዲደረስ ነው።
የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ውይይቱ እንደሚቀጥል ተናግረዋል። ቀጣዩ ዙር ዩክሬንን ይጨምር እንደሆነ ግን አልገለጹም።
ከአሜሪካ ድምጽ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው ያዳመጣችሁ። የተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን፣ ቀጣዩ ዘገባ ደግሞ ወደ ቴክኖሎጂ ዓለም ይወስደናል። የፌስቡክ፣ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ሜታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ጋር በመተባበር ያካሄደው የነበረው የመረጃ መጣራት ባቋረጠበት ወቅት በምትኩ ኤክስ የተሰኘው ማህበራዊ ሚዲያ እንደሚያደርገው የማህበራዊ ማስታወሻዎችን እንደሚጠቀም አስታውቋል። ለመሆኑ ይህ የማህበራዊ ማስታወሻ ምንድን ነው? ሐሰተኛ መረጃን የመዋጋት አቅሙስ ምን ያክል ነው? የሚለውን ለመረዳት ስመኝሽ ቆየ በሚኒሶታ ግዛት ሃምሊን ዩኒቨርሲቲ ውስጥ የኮሚኒኬሽንና ሚዲያ ጥናት ተመራማሪ የሆኑትን ዶክተር እንዳልካቸው ኃይለ ሚካኤል ጫላን አነጋግራቸዋለች። በቅድሚያ የማህበረሰብ ማስታወሻ ምን እንደሆነ ያስረዱናል።
በብዛት በበጎ ፈቃደኞች ነው የሚሰራው የማህበረሰብ ማስታወሻ የሚባለው። ለምሳሌ አንድ ክስተት ተፈጠረ። ያ ክስተት የተፈጠረበት ምክንያት ምንድን ነው? የት ነው የተፈጠረው? ተዋናዮቹ እነማን ናቸው? ምንድን ነው የሆነው? የሚለውን አንድ ክስተት በኤክስ ላይ አንድ ግለሰብ ይጽፋል። ያ ግለሰብ ትክክል ካልሆነ የማህበረሰቡ የተጠቃሚዎች ማለት ነው ማህበረሰቡ ተጠቃሚዎቹ ይገቡና ይሄ ነገር የተከሰተው በዚህ ምክንያት ነው፣ ይሄ ነው ብለው ብዙ አውድ ይሰጣሉ። ከዛ ማስታወሻ ያስቀምጣሉ ማለት ነው። የማህበረሰብ ማስታወሻ ማለት ያ ነው። እና ያንን ስነ ስርዓት ነው ወደ ፌስቡክም ወደ ትሬድም ወደ ኢንስታግራም ለማምጣት የሚታሰበው ያለው። እና ሰዎች በተለይ በበጎ ፈቃደኞች ነው የሚሰራው ይህ ስራ። ስለዚህ ሰዎች ኢትዮጵያ ውስጥ በተለይ የ2020 በፈረንጆች አቆጣጠር የትግራይ ግጭት በተጀመረ ሰዓት እዚህ ይለኛል ብዙ ሰዎች በበጎ ፈቃድ እውነተኛ ያልሆነ መረጃን ለማጣራት የጥላቻ ንግግርን ለመዋጋት ተሰባስቦ ሲሰሩ እንደነበር አስታውሳለሁ። እንግዲህ ቀጣይነት የለውም። አንደኛ እሱ ነው። ምክንያቱም ሰው ሁሉ በበጎ ፈቃድ ነው የሚሰራው፣ አይከፈለውም። የድጋፍ ስርዓት የለም፣ ሰፖርት ሲስተም የለም። ስለዚህ በበጎ ፈቃድ የሚሰራ ነው። አንድ እሱ ነው። ሁለተኛ ደግሞ በጣም ፍራግመንትድ የሆነ የፖለቲካ ማህበረሰብ ወይም ደግሞ በጣም የተበጣጠሰ የፖለቲካ ማህበረሰብ ነው ኢትዮጵያ ውስጥ ያለው። በቋንቋ ይሁን በሃይማኖት ይሁን በአይዲዮሎጂ ይሁን በሌሎች በብሔርም ሊሆን ይችላል። በጣም ፍራግመንትድ የሆነ የፖለቲካ ኮሚኒቲ ነው ያለው እና ኢትዮጵያ ውስጥ ሁሉም የየራሱ እውነት አለ እውነት ግን ኦፍኮርስ ሁሉም የሚስማማበት ሀቅ መሆን አለበት አይደል? ያንን በማህበረሰብ ደረጃ ይሄ እውነት ነው ይሄ ሀቅ ነው እያለ ለማረጋገጥ የሚያስችል ስርዓት የለም። አይነት
ወገንተኝነት ሊታይበት ይችላል። ከዛ ጎን ለጎን ደግሞ ሐሰተኛ መረጃ የሚሰራጭበት ፍጥነት አለ በማህበራዊ ሚዲያ ላይ። አሁን ደግሞ አሁን አንተ በገለጽከው መሰረት አንድ የማህበረሰብ አካል ተጠቃሚ በፈቃደኝነት ይሄንን ነገር ጥቆማ አድርጎ ከዛ ያጥቆመው ደግሞ በቴክኖሎጂ ተቋሙ ተቀባይነት አግኝቶ ለህዝብ እንዲያዩ ለማድረግ የሚካሄድበት ደግሞ ሂደት አለና የሁለቱ ፍጥነት ጋር ሲነጻጸርስ ተግባራዊና የመሆንና የሚፈለገውን አላማ የማሳካቱ አቅምስ እንዴት ይታያል?
አስቸጋሪ ነው። ምክንያቱም ነገሮች ቶሎ ነው የሚለዋወጡት። የኢትዮጵያ ፖለቲካን ሁኔታ በምንመለከትበት ሰዓት ግጭቶችም የግጭት ዜናዎችም የሌሎችም ሳይንሳዊ ለምሳሌ የመሬት መንቀጥቀጥ ዜና ነበር ላለፉት 3-4 ወራትና መንስኤው ምንድነው ማንያ እንዴት ነው የሚከሰተው ሳይንሳዊ የሆነ ገለጻ ሰማለው ከጉዳዩ ከመመለከታቸው ባለሙያዎች ግን ደግሞ ከዛው ባሻገር ጉዳዩን በቅጡ ማያቁ ማይረዱ ሰዎችም ትንታኔ ሲሰጡበት አይቻለ ፖለቲካ የሃይማኖት የሌሎችም አይነት ትንታኔ ሲሰጥበት አያለውና ያ በፍጥነት ካልተጠቆመ በፍጥነት ወደ የማጣራቱ ስራ ካልተገባ በበጎ ፍቃደኞች ብቻ የሚሰራ ከሆነ ቶሎ ሊደርስ አይችልም።
እንግዲህ ይሄ ሐሰተኛ መረጃ የጥላቻ ንግግር ስርጭት የምንለው ከግለሰብ ህይወት አንስቶ እስከ የሀገር ደህንነት ድረስ ከፍተኛ ስጋት የደቀነ ነው። በፖለቲካ በኢኮኖሚ የዓለም ሁኔታዎችን መቀየር የሚችል አቅም እንዳለውም እያሳየ ነው እና ችግሩ እንዳለ ሆኖ ችግሩን ለመገዳደር የሚደረጉ እርምጃዎች አሁንም ተቀባይነት በዓለም ደረጃ ያላቸው መፍትሄዎች እስካሁን አልተገኘም እና እንደ ኢትዮጵያ ያሉ የመረጃ አጠቃቀም ውቀት ገና በማደግ ላይ ባሉባቸው ሀገራት ምን መደረግ ይችላል ሐሰተኛ መረጃ ለመዋጋት?
ሁሉም የበኩሉን አስተዋጽኦ ማድረግ አለበት። ኦፍኮርስ ከትምህርት ቤት ነው የሚጀምረው። ትምህርት ቤት ውስጥ መረጃን ትክክለኛ ማጣራት ዘዴዎችን ማስተማር መቻል አለብን። ከፕራይመሪ ስኩል ጀምሮ ከአንደኛ ደረጃ ትምህርት ቤት ጀምሮ የመረጃ ማጣራት ትምህርት በካሪኩለም ውስጥ ተካቶ መቅረብ አለበት ብዬ አስባለሁ። አንድ እሱ ነው። ሁለተኛ ጋዜጠኞች ትልቅ ኃላፊነት አለባቸው። በነፃነት ስነ ምግባርን በጠበቀ መንገድ መረጃን ማጣራት እና ማሰራጨት አለባቸው። የዚህ ችግር ተዋናይ መሆን የለባቸውም ብዬ አምናለሁ የጋዜጠኝነት ሙያ ላይ የተሰማሩ ሰዎች። ሌሎችም የማህበረሰብ ክፍሎች ለምሳሌ መንግስት በዋናነት ይህንን በተመለከተ ሰፊ ስራ መስራት አለበት ብዬ አምናለሁ። ከሚሰሩት ስራዎች መካከል ለምሳሌ የቴክኖሎጂ ኩባንያዎች ተጠያቂነት እንዲመጣባቸው ማድረግ መቻል አለባቸው።
ዶክተር እንዳልካቸው እንግዲህ የሐሰተኛ መረጃ ስርጭት የጥላቻ ንግግሮች በስፋት የሚሰራጩባቸው የማህበራዊ ሚዲያዎች መረጃን በማጣራት ከሚያደርጓቸው ጥረቶች ጋር ተያይዞ ሙያዊ ማብራሪያ ስለሰጠን እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ ስለ ግብዣው። በጣም ቴንክ ዩ።
አድማጮቻችንና ተመልካቾቻችን በማህበራዊ ማስታወሻ አጠቃቀምና በሚነሱበት ትችቶች ዙሪያ ሜታ ማብራሪያ እንዲሰጠን ብንጠይቅም ለጊዜው ምላሽ አላገኘንም። ምላሻቸውን ካገኘን ይዘን እንመለሳለን። አሁን ግን ወደ ኬንያ እንሻገር። ኬንያ ውስጥ የካንሰር ህሙማን ቁጥር እየጨመረ መሆኑ እየተነገረ ነው። ይህንን በሀገሪቱ ያለው ድህነትና ስለ በሽታው በማህበረሰብ ውስጥ ባለው አሉታዊ አመለካከት የተነሳ ታማሚዎች ስለ ህመሙ በግልጽ ከመናገር ስለሚቆጠቡ ሕክምና የማግኘታቸው እድል እንደሚደናቀፍ ተመልክቷል። የአሜሪካ ድምጿ ሌናርድ ሙዱ ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች።
ስፔሬንዛ ማይና መጀመሪያ ለጡት ካንሰር መጋለጧ በሕክምና ምርመራ ከተነገራት በኋላ መጀመሪያ ላይ ለማመን ተቸግራ እንደነበር ታስታውሳለች። እናም ለብዙ ወራት ህመሟን ከቤተሰቧ ደብቃ ኖረች። ይህንን ስታደርግ ደግሞ የሚያስፈልጋትን ህክምና በጊዜው ሳታገኝ ቆየች። ችግሯ በዚህ ጭንቀት ብቻ የተወሰነ ግን አልነበረም። ገንዘቡ ከየት ነው የሚመጣው? አንዳንድ ጊዜ የምደውልላቸው ሰዎች እንኳን ስልካቸውን አያነሱም። ታዲያ ኤስፔሬንዛ ለእያንዳንዱ የኬሞቴራፒ ህክምና 35,000 የኬንያ ሺሊንግ ያስፈልጋታል። $280 ማለት ነው። ይህ ደግሞ ኬንያ ውስጥ ለብዙ ታካሚዎች ከአቅም በላይ ነው። በቅርቡ የዓለም ባንክ ያወጣው ሪፖርት እንዳለው አብዛኞቹ የካንሰር ህሙማን በሽታው እንደያዛቸው በሐኪም ምርመራ የሚታወቅላቸው ስር ከሰደደ በኋላ ነው። ይህ ሲሆን ደግሞ ያላቸው የህክምና አማራጭ ይጠባል፣ ቤተሰቦችን ለኪሳራ ይዳርጋል። ህመሙን ደብቆ መያዝ ደግሞ ሌላ ችግር ነው። ዶክተር ብሪጂት ኒያቡቶ በናይሮቢ የሬዲዮ ቴራፒ ማለት የጨረር ህክምናና የካንሰር ማዕከል የሚሰሩ ሐኪም ናቸው።
ኬንያ ውስጥ ብዙ ሴቶች ከስነ ተዋልዶ ጤና ጋር በተያያዘ የጤና ችግር ሲያጋጥማቸው በሐኪም ተመርምረው ህመማቸው ምን እንደሆነ ማወቅ ይፈራሉ። ሰው ያገለኛል በሚል ስጋት ከቤተሰባቸው ጋር ስለ ህመማቸው ለመወያየትም ይፈራሉ።
የኬንያ መንግስት አሃዛዊ መረጃ
አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።
Thank you.